ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ካቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ቀዳሚ ዝግጅታችን ኢህአዴግ ሀገራችንን ካስገባት ቀውስ ውስጥ የማውጣት ብቃት የለውም ሲል የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መግለጫ ወጣ።
ይህ ሁኔታ ጨርሶ ከቁጥር ውጭ ወጥቷልና ሁሉም ባለድርሻ አካላት አገር ውስጥም አገር ውጭም ያሉት በፖለቲካ የተደራጁ ወገኖች ሊደመጡና በማሮቶቹም ዙሪያ ሊደራደሩ ይገባል። ስለዚህ ዝም ብለን በኢህአዴግ አካሄድ መፍትሄ ይኖረዋል፣ አገሪቷም ከገባችበት ቀውስ ልትወጣ ትችላለች የምለው በጣም የዋህነት ስለሚሆን ህዝባችንም በዚህ እንዳይዘናጋ ለማሳሰብም ጭምር ነው።
የመድረክ የውጭ ግንኙነት ኃላፊና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ዝርዝሩን ይዘናል።
በቂሊንጦ ማረሚያ ቤት በእስር ላይ የሚገኙት የዋልድባ መነኮሳት የምንኩስና ልብሳቸውን እንዲያወልቁ መገደዳቸውን በተመለከተ ለፍርድ ቤት ባቀረቡት አቤቱታ ላይ እስር ቤቱ ምላሽ እንዲሰጥ ታዟል።
ኮሳት ላይ እየደረሰ ያለውን በደል በተመለከተ ለፍርድ ቤት በጽሁፍ አቤቱታ አስገድበን ስለነበረ ፍርድ ቤቱ ይህን አቤቱታ በተመለከተ የቂሊንጦ የቀጠሮ እስረኞች ማቆያ አስተዳደር ምላሽ እንዲሰጥ ትዕዛዝ ሰጥቷል።
የመነኮሳቱን ጠበቃ አቶ አመሀ መኮንንን ይዘናል።
የአሜሪካ ኤምባሲ አስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረጉ አቋሙ እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታውቋል። ዝርዝር ይኖረናል። በሌላ በኩልም በቴላቪቭ አቅራቢያ እስራኤል ያወጣችውን ስደተኞችን ወደ ሶስተኛ ሀገር የመላክ ህግን በመቃወም ከ20 ሺህ የሚበልጡ እስራኤላውያንና ሌሎች ስደተኞች በጋራ ሰላማዊ ሰልፍ አደረጉ።
መጠረዝ የለባቸውም እነዚህ ሰዎች። የፖለቲካ ጥገኝነት ነው የሚጠይቁት፣ ጥገኝነት ይሰጣቸው።
ከስደተኞቹ አንዱ ተከስተ የማነ ሰላማዊ ሰልፉ ይነግረናል።
ጋቢና ቪኦኤ፣ ሁሉንም ከዝግጅታችን ታገኙታላችሁ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ በድጋሚ ተመልሰን መጥተናል። የሶማሊያ ዋና ከተማ መቆድሾ አርብ ዕለት አልሸባብ ባደረሰው የቦምብ ጥቃት 40 የሚሆኑ ሰዎች ከተገደሉ በኋላ የሀገሪቱ ጠቅላይ ሚኒስትር ሐሰን አሊ ሃይሬ የከተማዋ ጸጥታ 100% በአስቸኳይ እንዲጠናከር አዘዋል። የአርብ ዕለቱ የቦምብ ጥቃት ባለፈው ጥቅምት ወር ከ500 በላይ ሰዎች ከገደለውና ከዚያም ተከትሎ ከሁለት ሳምንታት በኋላ በመዲናዋ በሚገኝ ሆቴል 30 ሰው ከገደለው ፍንዳታ ወዲህ የመጀመሪያው ነው። ጠቅላይ ሚኒስትሩ ለሀገሪቱ ፖሊስ፣ የጸጥታና የስለላ ክፍሎች በአስቸኳይ ጸጥታውን እንዲያጠናክሩ መመሪያ መስጠታቸውን አስታውቀዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ሀገራቸው በሶሪያ አማጽያን ላይ የምታካሄደውን የአየር ድብደባ ሲቪሎች ዋና ከተማ ደማስቆ አቅራቢያ ውጊያው ከሚካሄድባቸው አቅራቢያዎች ማምለጥ እንዲችሉ በቀን ለ5 ሰዓታት እንዲቋረጥ ማዘዛቸው ተዘግቧል። የሩሲያ የመከላከያ ሚኒስትር ሰርጌይ ሾይጉ በሰጡት መግለጫ ከነገ ማክሰኞ ጀምሮ ሩሲያ ሲቪሎች ላይ ጉዳት እንዳይደርስ ስትል ጥቃቷን በሀገሩ ሰዓት ከጠዋቱ 3 ሰዓት እስከ ቀኑ 8 ሰዓት ድረስ ታቆማለች ብለዋል። ፑቲን ይህን ትዕዛዝ ያስተላለፉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሙሉ ድምጽ በጠየቀው መሰረት በመላ ሶሪያ የአንድ ወር የተኩስ አቁም ስራ ላይ ከዋለ ከሁለት ቀን በኋላ መሆኑ ነው።
እንግሊዟ ሌሲስተር ከተማ ትላንት እሁድ በአንድ ሸቀጣሸቀጥ መደብርና በመኖሪያ ቤት ውስጥ በደረሰ ፍንዳታ 4 ሰዎች ሲገደሉ ሌሎች 4 ሰዎች ደግሞ መቁሰላቸው ተነግሯል። የፍንዳታው ምክንያት ምርመራ እየተደረገበት ሲሆን ለጊዜው ግን ከሽብር ተግባር ጋር የተያያዘ የሚያደርገው ፍንጭ እንደሌለ ፖሊሶች ገልጸዋል።
በመጨረሻም ከትላንት በስቲያ ቅዳሜ የሞተችው ዝነኛዋ የህንድ ቦሊውድ ተዋናይት ስሪዴቪ ካፑር ህይወቷ ያለፈው ውሃ ውስጥ ሰጥማ መሆኑን የዱባይ ፖሊሶች አስታውቀዋል። ቀደም ሲል በወጡ ሪፖርቶች ተዋናይቱ የሞተችው በልብ ድካም ነው ብለው ነበር። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። ኢሃደግ ሀገራችንን ካስገባት ቀውስ ውስጥ የማውጣት ብቃት የለውም ሲል የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ መግለጫ አወጣ። ስለሆነም በሀገር ውስጥም ሆነ ከሀገር ውጭ ያሉ ባለድርሻ ኃይሎች ተሰባስበው ዲሞክራሲያዊ መንግስት በሚቋቋምበት ሁኔታ የሚወያይ መድረክ ባስቸኳይ እንዲፈጠር ጥሪ አቅርቧል። መለስካቸው አማሃ ስርስሩን ይዟል።
መድረክ የካቲት 17 ቀን 2010 ዓ.ም በጽሑፍ አስተራጨው መግለጫ ዛሬ ሀገሪቱ ከመቼውም ጊዜ በከፋ ሁኔታ ውስጥ እንደምትገኝ ይዘረዝራል። ዛሬ ከመቼውም ጊዜ በበለጠ ሁኔታ አንድነቷን በሚፈታተል ቀውስ ውስጥ ከቶ ህዝቦቿን እርስ በርስ የሚያጋጩ ሁኔታዎችን እየፈጠረ ይገኛል ይላል። በዚህም ሀገራችንንና የጋራ ህልውናችንን በከፍተኛ አደጋ ላይ ጥሎ ወዳልተፈለገ አቅጣጫ እየወሰደን ይገኛል ሲል መድረክ ገዥውን ፓርቲና መንግስቱን ይከሳል። ከ2007 ዓ.ም ምርጫ ማግስት ጀምሮ የተከሰከሱ ህዝባዊ ተቃውሞዎችን ምክንያት በማድረግ በተደጋጋሚ የሚታወጁ ያስቸኳይ ጊዜ አዋጆችንም ፍሬ አልባ እርምጃዎች ናቸው ብሏል። በአሁኑ ወቅት የወጣውን ያስቸኳይ ጊዜ አዋጅም ሀገሪቱን በወታደራዊ እዝ ስር ጥሏታል በማለት እርምጃው ዘላቂ ሰላምንና መረጋጋትን ያመጣል የሚል እምነት እንደሌለው መድረክ ገልጿል። ስለሆነም በአሁኑ ወቅት በኢትዮጵያ ከጊዜ ወደ ጊዜ እየተባባሱ የመጡት ፈርጀ ብዙ ችግሮች በተለይም የፖለቲካው ቀውስ መሰረታዊና ስርነቀል ለውጥ የሚያሻ ሆኗል ሲል መግለጫው ያስተነቅቃል። ይህን ስርነቀል ለውጥ ግን ኢህአዴግና መንግስቱ ሊያመጡት አይችሉም ሲል ያለፉትን 26 ዓመታት ተመክሮችን የተንተራሱ አያሌ ጥቆች በምክንያትነት ያነሳል። መድረክ አጣዳፊ የለውጥ እርምጃ ያለውንም የመድረክ የውጭ ግንኙነት ኃላፊ እና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ አስረድተዋል።
ጨርሶ ከቁጥር ውጭ ወጥቷልና ሁሉም ባለድርሻ አካላት አገር ውስጥም አገር ውጭም ያሉት በፖለቲካ የተደራጁ ወገኖች ሊደመጡና በማሮቶቹም ዙሪያ ሊደራደሩ ይገባል። ስለዚህ ዝም ብለን በኢህአዴግ አካሄድ መፍትሄ ይኖረዋል፣ አገሪቷም ከገባችበት ቀውስ ልትወጣ ትችላለች የምለው በጣም የዋህነት ስለሚሆን ህዝባችንም በዚህ እንዳይዘናጋ ለማሳሰቡን ጭምር ነው።
ይህን ሀገሪቱን ከቀውስ ያወጣል የተባለውን አጣዳፊ እርምጃ ኢህአዴግ ሊወስድ አይችልም ተብሏል። ታዲያ ይህን እርምጃ ማን ይወስደዋል? ለፕሮፌሰር በየነ ያቀረብኩላቸው ጥያቄ ነበር።
እንደ ጉዳዩ እኮ የጠቅላላው ህዝቡ ነው እና ህዝቡ ደግሞ 105 ሚሊዮኑ ተነስቶ እዚህ መስቴ ያስቀምጣል የምንልበት አግባብ አይኖርም። በተደራጁ የፖለቲካ ኃይሎች አማካኝነት በመደግፋቸው አማካኝነት ነው ውሳኔውን የሚያሳውቀውም እውን የሚያደርገው። እነዚህ ድርጅቶች ወይም ፖለቲካ ፓርቲዎች ድጋፍ በሚፈልጉበት አግባብ ሁሉ የሚደግፋቸው ህዝብ ድጋፉን ይሰጣል ማለት ነው። እያንዳንዱ ፖለቲካ ድርጅት ማራመድ የሚፈልገው የስትራቴጂክ እቅድ የምንለው አለ። እኛን ግን አሁን በታክቲካል በሆኑ አገርን በማዳን ህዝብን አንድነት አጠናክሮ በማቆየት እየተፈጠሩ ያሉትን በጣም አፍራሽ የሆኑ አዝማሚያዎችን የሚያመክን አካሄድ ውስጥ ገብተን አገራችንን የፖለቲካ ህይወት ወደ ብዙሀን ድምፅ ወሳኝነት የሚያሸጋግር መድበለ ፓርቲ ስርዓት ለመዘርጋት ፈር የሚቀድ ይህንን አይነት ሁኔታ ለመፍጠር ነው። እንግዲህ መሰረታዊ ለውጥ ፍለጋ በዚህ አቅጣጫ ነው እንጂ ከዚያ በመለስ ያለው አሁን ኢህአዴግ በሚያደርግ አይነቶቹ የውስጥ ፓርቲ ጉዳይ ውስጥ በሚያደርጉት ድራማ የሀገሪቷ በፈርጀ ብዙ ጥያቄዎች ምላሽ ያገኛሉ የሚል እምነት የለንም።
ፕሮፌሰር መድረክ አሁን ካወጣው መግለጫ አኳያ ኢህአዴግ እና ኢህአዴግ መንግስት ይህን ጥያቄ ይቀበለዋል የሚል እምነት አለው?
እኔ መቀበል አለበት ነው የምለው። ኢህአዴጎች እንግዲህ መቼም ያው አገሪቷ ወልዳ ካሳደገቻቸው በፍጡራን መካከል ናቸው። ምን ግዑዝ ድንጋዮች አይደሉም። ስለዚህ የእነሱ 27 ዓመት አሁን የሞላው የፖለቲካ ብልጸትና ሁኔታዎቹን በእነሱ ቁጥጥር ውስጥ ዝም ብሎ ማሾር ኢህአዴግን እኮ አታቁም ኢህአዴግን አሰራር እኳ እያሉ ዝም ብሎ የምደረገው እንቅስቃሴዋቸው እኮ አሁን ተዋረደ። ህዝቡ እኮ ናቀው። ስለዚህ ለዚህ ምላሽ አሁን እንደኛ አይነቱ እንደው ማንንም የማያገል ለዘብ ያለ አካሄድን መርጦ ዚያደት ጥሪ ማድረግ ያድግ ሊያዳምጥ የሚገባው ነው የምንለው። ካለዚያ እኮ የዚያ ተጻራሪ ጨርሶ ለማሰብም አስቸጋሪ ይሆናል።
ኢህአዴግ ኢትዮጵያ ዛሬ ከገባችበት ፖለቲካዊ ቀውስ ሊያወጣት አይችልም ሲል መድረክ ከሰጣቸው ምክንያቶች መካከል ጥቂቶቹ በ27 ዓመታት የሥልጣን ዘመኑ በሀገሪቱ የሚታዩ ልዩነቶችና ቅራኔዎች እየሰፉና እየተደራረቡ መምጣታቸው፣ ኢህአዴግ መንግሥት በሕገ መንግሥቱ ድንጋጌ መሠረት ማንኛውም ኢትዮጵያዊ በሀገሪቱ በየትኛውም አካባቢ የመዘዋወር የመኖሪያ ቦታ የመመስረትና የመሳሰሉትን ነጻነት ማስከበር አለመቻሉ፣ የሕግ የበላይነትና መልካም አስተዳደር ጠፍቶ በሀገሪቱ የረዥም ዘመናት ታሪክ ውስጥ ተከስቶ በማይታወቅ ደረጃ የበርካታ ዜጎች ሕይወት መጥፋቱና በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ አካባቢዎቻቸው መፈናቀላቸው፣ ዜጎች በመታወቂያቸው ላይ በሰፈረው የብሔር ብሔረሰብ ማንነታቸው ምዝገባ አማካይነት እየተለዩ ለኢህአዴግ ካድሬዎች ጥቃት መደረጋቸው በጎሳ ላይ ያተኮረ ፍጅት በሕዝብ መካከል እንዳያስከትል ከፍተኛ ስጋት መጋረጡ የሚሉና የመሳሰሉ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ከማለፋችን በፊት የአስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረጉ አቋሙ እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታውቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር አሉት በሚል በአንድ የሀገር ውስጥ ጋዜጣ ዘገባ የተጠቀሰውም የተሳሳተ ነው ብለዋል የኤምባሲው ቃል አቀባይ ኒኮላስ ባርኔት። ዝርዝሩን በምሽት መደበኛ ስርጭታችን ይዘን እንመለሳለን። ወደሚቀጥለው ዘገባችን ስናልፍ በቅሊንጦ ማረሚያ ቤት በስር ላይ የሚገኙት የዋልድባ መነኮሳት የምንኩስና ልብሳቸውን እንዲያወልቁ መገደዳቸውን በተመለከተ ለፍርድ ቤት ባቀረቡት አቤቱታ ላይ እስር ቤቱ ምላሽ እንዲሰጥ ታዟል። በሌላ በኩል በውጭ የሚኖሩ የሃይማኖት አባቶች በእስር ላይ የሚገኙት የዋልድባ መነኮሳት ጉዳይ እንዳሳሰባቸውም ተናግረዋል። በተለይ የመነኮሳት ልብሳቸውን እንዲያወልቁ መጠየቃቸው ለፍርድ ቤት መናገራቸውን አንስተው አንድን መነኩሴ ቀኖናችሁን አፍርሱ ማለት አይቻልም ብለዋል። በተያያዘ የፌዴራል አቃቤ ሕግ በክርክር ሂደት ላይ የነበሩትን የዞን 9 የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረው የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮቹን አቅርቦ ሂደቱ እንዲቀጥል ተደርጓል። ጽዮን ግርማ የተከሳሾቹን ጠበቃና የሃይማኖት አባቶቹን አነጋግራ ተከታዩን ዘገባ አጠናቅራለች።
ከወልቃይት የማንነት ጥያቄ አስተባባሪ ኮሚቴ አባላት የተወሰኑትና ሌሎች ተከሳሾች በአንድ ላይ በነ ተሻገር ወልደ ሚካኤል በሚል መዝገብ ከተከሰሱት 35 ሰዎች ውስጥ መንግስት በወሰደው እርምጃ የ32ቱ ተከሳሾች ክሳቸው ሲቋረጥ አባ ገብረ ኢየሱስ ገብረ ኪዳነ ማርያምና አባ ገብረ ስላሴ ወልደ ማርያም የተባሉ የዋልድባ መነኮሳት እንዲሁም አቶ ነጋ ዘላለም የተባሉ ግለሰብ በአጠቃላይ የ3 ተከሳሾች ክስ ግን አልተቋረጠም ነበር። በዚህ መሰረት ባለፈው ሳምንት የፌዴራል አቃቢ ሕግ ምስክሮቼን እስከምለይ ድረስ ቀነ ቀጠሮ ይሰጠኝ ባለው መሰረት ለዛሬ ቀጠሮ ተሰጥቶ እንደነበረ ባለፈው ሳምንት መዘገባችን ይታወሳል። የእስረኞቹ ጠበቃ አቶ አማሃ መኮንን በዛሬው ቀጠሮ ፍርድ ቤቱ ምን ምላሽ ሰጠ ስል ጠይቄያቸው ነበር።
ዛሬ አቃቢ ሕግ ታሪክ ቀርብ ያለው በማለት ተከሳሾችን ሳቸው እየቀጠናናሳፍሎች በተመለከተ 3 የተወቀሮች እንዳሉት ሲሆን፣ በሌላ በኩል ደግሞ በእኛ በኩል ያው በስቦታ ላይ እየደረሰ ያለውን በደል በተመለከተ ለፍርድ ቤት በጽሁፍ አቤቱታ አስገብተን ስለነበረ ፍርድ ቤቱ ይህን አቤቱታ በተመለከተ የቅሊንጦ የቀጠሮ እስረኞች ማቆያ አስተዳደር ምላሽ እንዲሰጥ ትዕዛዝ ሰጥቷል። በዚህ መሰረት የቅሊንጦ የቀጠሮ እስረኞች ማቆያ መነኮሳት አቤቱታ ላይ ምላሹን እንዲሰጥ ለየካቲት 30 ተቀጥሯል። በሌላ በኩል አቃቤ ሕግ አሉኝ ያላቸውን 3 የሰው ምስክሮች ለመስማት ደግሞ ለመጋቢት 18 ቀጠሮ ተሰጥቷል።
የተከሳሾቹ ክስ ይቋረጣል የሚል መረጃና ግምት እንደነበረ የጠቀሱት አቶ አምሃ መኮንን ፍርድ ቤቱ በዚህ ላይ ምንም የሚለው ነገር ስለሌለ ለሚመለከተው አካል አቤቱታ ማቅረባቸውን ተናግረዋል።
በእኛ በኩል የእነሱ ክስ ከሌላው ተበይቶ እንዲቀጥል የተደረገበት አሳማኝ ምክንያት የለም። ምናልባትም አድሮም ተፈጽሞባቸዋል ብለን ስለምናምን ያው ጥያቄያችንን አቤታችንን ክስም ስለማቋረጥ ስልጣን ላለው ፌዴራል ጠቅላይ አቃቤ ሕግ በጽሁፍ አቅርበናል። እንግዲህ በዚህ እስከምትለው ቀጠሮ ባለው ጊዜ በአቃቤ ሕግ በኩል የሚወሰነውን እንጠብቃለን።
ባለፈው ሳምንት በነበረው ቀጠሮ መነኮሳቱ በማረሚያ ቤት ውስጥ የመንኩስና ልብሳቸውን እንዲያወልቁ መጎተታቸውንና መገደዳቸውን በተመለከተ ለፍርድ ቤት አቤቱታ አቅርበው እንደነበር ዘግበናል። በዚህም መሰረት በጽሁፍ ለፍርድ ቤቱ አቤቱታቸውን ያቀረቡ ሲሆን ፍርድ ቤቱ በዚህ ላይ ነው ለውሳኔ ቀጠረው። በዋሽንግተን ዲሲ እና በቨርጂኒያ አካባቢ አገልግሎት የሚሰጡት ቄስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልግሎት የሚሰጡት ቄስ አሸናፊ ዱጋ ይህንን ተቃውመው አስተያየታቸውን ሰጥተውናል።
ወደ መንኩስና ህይወት በሚገቡበት ሰዓት እያንዳንዱ ማህበራዊ ህይወት፣ እያንዳንዱ ዓለማዊ ነገር እንኳን ስርዓት አለው። በመንኩስና ህይወትም የመንኩስና ህይወት ስርዓት አለው። ልብሱ ስርዓት አለው። ከልብሱ ውስጥ ቅናተ ዮሐንስ የሚባል አለ። የሚገነዙበት መግነዝ አለ። ስርዓት አለው። ቆቡ ዝም ብሎ ማንንም የሚያጠልቀውም አይደለም። የትም ማውለቅ የሚችሉት አይደለም። ስርዓት አለው። ያንን ለጌጥ የለበሱት ወይንም ደግሞ ሌላ ልብስ አውልቀው ለእርቃናቸውን ለመሸፈን ለሌላ አደረጉት እንደሚባለው አይደለም። ይሄ የምንኩስና ልብስ ነው። ራሱ ከስርዓቱ ጋር አንድ ከምንኩስናው ጋር ሆኖ የተሰጣቸው ልብስ ነው። መከራውን በእስር ቤት አሉ እና ይሄን ልብስ አውልቀህ ይሄንን አድርግ ሊባሉ የሚገባቸው አይደለም። ይሄ ስርዓተ ምንኩስና የሚያዛቸው የራሳቸው ስርዓት አለው እና ይህንን ፈተና ማብዛት በእነሱ ላይ በእምነታቸው ላይ በተሰለፉት ነገር ፈተና መፈታተን ነው የሚሆነው እና ይሄ ሁሉ የሚደርስባቸው በእውነት የህሊና ቁስል ነው የሚሆንባቸው። ልብሱን ለማውለቅ አይችሉም። እንደፈቀደ ማንም ሊያወልቅላቸው አይችልም። አንድ መነኩሴ ቆቡን አውልቆ ልብሱን አውልቆ በምእመን ፊት ሊቀመጥ አይገባውም። ይሄ ቀኖና ቤተክርስቲያን የሚያዘው ነው። ቀኖናችሁን አፍርሱ ማለት አይቻልም።
መነኮሳቱ ለፍርድ ቤቱ ለፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ባቀረቡት የአቤቱታ ማመልከቻ ከቅርብ ጊዜ ወዲህ የእስር ቤቱ አስተዳደር አልባሳቱን እንድናወልቅ ከፍተኛ ጫና ያደረሰብን ከመሆኑም በላይ ለከፍተኛ እንግልትና መዋረድ ተዳርገናል ብለዋል። በሲያትል የሚገኙ አባ ዮስጣጢዮስ በዚህ ላይ ያላቸውን ሐሳብ አካፍለውናል።
አቃቤ ሕግ ጽሁፍ ይዞ ቀርቧል ለፍርድ ቤቱ። በጽሁፉ ላይ ግን እንግዲህ ከፍርድ ቤት ነጻ የወጣውን አቤል ዋበላን ጀምሮ የናትናኤል መኮንን ክስ ተቋርጧል።
እነዚህ አባቶች የቤተ ክርስቲያን አገልጋዮች ናቸው፣ መነኮሳት ናቸው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ጉልህ የሆነ የስራ ድርሻ የነበራቸው አገልግሎት ላይ የነበሩ የህዝብ አባቶች ናቸው ማለት ነው። እና ህዝብ ሲጎዳ መናገር፣ ማስተማር፣ ፍርድ ሲጓደል፣ ድሀ ሲበደል መቼም ቤተ ክርስቲያን ያው በልጆቿ በአባቶች አማካኝነት ትናገራለች። ህዝቦቿ እንዳይጎዱ ፍርድም እንዳይጓደል አባቶች መናገር፣ ማስተማር፣ መገሰጽ ዛሬ የተጀመረ ነገር አይደለም። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ክርስቶስን ባለቤቱ ራሱ ያስተማረው ስለሆነ አዲስ ነገር አይደለም እና እስር ቤት ከገቡ በኋላ ደግሞ እንደ አገሪቷ ዜጎች መብታቸው ሊከበርላቸው ይገባል። ኢትዮጵያውያን ናቸው፣ ያውም ደግሞ የሃይማኖት አባቶች ናቸው። ሲሆን ሲሆን በተለየ ማዕረግ በተለየ ክብር መያዝ ይገባቸው ነበረ። የህዝብ አባት ናቸው፣ የሃይማኖት መሪዎች ናቸው እና ዓለም አቀፋዊ የሆነ ስርዓት ነውና የሃይማኖት ልብሳቸውን በግድ ካላወለቃችሁ የሚል ዓለም አቀፍ የሆነ ሕግ የለም። በእውነቱ በዚህ በአሜሪካም ሀገር እናያለን። ሃይማኖት ያላቸው ሰዎች ከነ ልብሶቻቸው በፈለጉበት ቦታ ገብተው ይሰራሉ፣ እንደፈለጉ ይናገራሉ። እና እነዚህ አባቶች በወህኒ ቤት ልብሳቸውን አውልቁ ተብሎ የሃይማኖት ልብሳቸው እንዲያውልቁ መደረጉ ራሱ የሚያሳዝን ነገር ነው። የግፍ ግፍ ነው። ከዛም አልፎ ተርፎ መደብደብ፣ በዱላ ማሰቃየት፣ መሬት ለመሬት መጎተት፣ ይህ ሁሉ ሲደረግ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አትናገርም ወይ? የሚያስደንቀው እና የሚያሳዝነው ነገር ቢኖር ቤተ ክርስቲያኒቷ ለእነዚህ አባቶች አለመናገሯ አለመመስከሯ ቤተ ክርስቲያኒቷ ካልተናገረችላቸው ማን የሚናገርላቸው? አባቶችን ለይቶ በወይን ቤት ማስቀርቶ ቶርቸር ማድረጉ ለመንግስትም ቢሆን የሚጠቅም የሚረዳ አይደለም፣ የሚጎዳ ነው እንጂ። እነዚህ ሰዎች ለእግዚአብሔር ያደሩ ናቸው። በስጋቸው ቢጎዱ በነፍሳቸው የሚጠቀሙ ናቸውና ጸሎታቸው፣ በረከታቸው ህዝቡንም ነጻ ሊያወጣ ይችላል፣ አገሪቷንም ይጠቅማታል። ስልጣን ላይ ያሉ ሰዎች ይጎዱበታል እንጂ አይጠቀሙበትም። እና ይህን መንግስት አስቦ ነጻ ቢያወጣቸው ቢለቃቸው፣ ይቅርታ ምሕረት ለሁሉም ነው መደረግ ካለበት።
በዚህ ጉዳይ ላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገረ ስብከት እንደዚሁም ደግሞ የሰሜን ጎንደር ዞን ሀገረ ስብከት ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገን ነበር፣ አልተሳካልንም። ምላሻቸውን እንዳገኘን ይዘን ለመመለስ እንሞክራለን። በሌላ በኩል የፌዴራል አቃቤ ሕግ በክርክር ሂደት ላይ የነበሩትን የዞን 9 የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረው የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮችን አቅርቦ ሂደቱ እንዲቀጥል ተብሏል። የተከሳሾቹን ጠበቃ አቶ አማሃ መኮንንን በጉዳዩ ዙሪያ አነጋግሬያቸው ነበር።
አቃቤ ሕግ ጽሑፍ ይዞ ቀርቧል ለፍርድ ቤቱ። በጽሑፉ ላይ ግን እንግዲህ ፍርድ ቤት ነጻ የወጣውን አቤል አበላን ጀምሮ የናትናኤል መኮንን ክስ ተቋርጧል የሚል ማመልከቻ የቀረበ ነው። ግን በዚያ በኩል ያው ተረዳ ነው ስህተት እንደሆነ እና አንደኛ በነጻ ይቶ የተሰናበተ ተከሳሽ ክስ የሚቋረጥበት አግባብ የለም። ሁለተኛ የአጥናፉ ብርሃኔ ሁኔታ ወይም ክስ ከናትናኤል መኮንን የሚለይ ሁኔታ ስለሌለ ስህተት እንደሆነ ነው የተረዳ ነው። ይህንን አቃቤ ሕግ አሳፍቶ ለመሄድ ነበረ ቀጠሮ ወስዶ የነበረው፣ ግን ሁለት ጊዜም እንጠራዋለን ወይም አጣራ ያለውም ሳያጣራ ነው የቀረበው። ምናልባት እንዲያ ያው ከስራ መደራረብና ለጉዳዩ በፊት ፕረካ ለመስጠያ የተያዘ ነው ብዬ ነው አሁንም ቢሆንም ወስደው እና መቋረጡ ጋር አይመስለኝ የአጥናፉ። ስለዚህ እሱን አሁንም ለሁለተኛ ጊዜ ለአቃቤ ሕግ ድምፅ ተሰጥቷል። አክሰስ አስተካክሎ የሚቀርብ ነው ትእዛዝ የተሰጠው። እንግዲህ ማክሰኞ ዕለት አስተካክሎ እንደሚቀርብ ነው።
አቶ አማሃ መኮንን የዋልድባ መነኮሳትንም ሆነ የዞን 9 ጦማሪያንን ጉዳይ ከጊዜና ከሁኔታ ለመመቻቸት እንጂ በቅርቡ ክሳቸው ይቋረጣል የሚል ተስፋ እንዳላቸው ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። እስራኤል ያወጣችውን ስደተኞችን ወደ ሶስተኛ ሀገር የመላክ ሕግን በመቃወም በቴላቪቭ አቅራቢያ ከ20 ሺህ የሚበልጡ እስራኤላውያንና ሌሎች ስደተኞች በጋራ ሰላማዊ ሰልፍ አደረጉ። በእስራኤል የፖለቲካ ጥገኝነት የጠየቁ በሺዎች የሚቆጠሩ ኤርትራውያንና ሱዳናውያን ወደ ሩዋንዳና ኡጋንዳ በሶስት ወር የጊዜ ገደብ የሚሄዱበትን የጉዞ ሰነድ እንዲፈርሙ ትዕዛዝ ካስተላለፈች ሁለት ወራት ተቆጥረዋል። መስታወት አረጋው በእስራኤል ሆሎት የስደተኛ ማቆያ ጣቢያ ከሚገኙ ስደተኞች መካከል አንዱ የሆነውን ተከስተ የማንህን ስለተካሄደው ሰላማዊ ሰልፍ አነጋግረዋለች።
ያው እንግዲህ በራሳቸው ዜናም ወጥተዋል። ብዙ ዜናዎች ዜና ማዕከል አውጥተውታል። ከ20 ሺህ በላይ ነው የተገመተው። መጠረዝ የለባቸውም እነዚህ ሰዎች። የፖለቲካ ጥገኝነት ነው የሚጠይቁት። ጥገኝነት ይሰጣቸው ሰዎች ናቸው። እንደኛ ምን ስላደረጉ ነው ወደ ኡጋንዳና ሩዋንዳ የሚሄዱት? እና ይሄን መንግስት ያስበውን ይሄን በቀጥታ ደውም መቆም አለበት የሚለው ነበር ያው መፈክሩ። ድምፅ ለማሰማት ብቻ ነው እነሱ ከጎናችን እንዳሉ ድምጻቸውን እንዲያሰሙ ነው ያን ቀን እንትን ያሉት።
አሁን ምን ያህል ጊዜ ቀራችሁ? የተሰጣችሁ የጊዜ ገደብ?
የጊዜ ገደቡ ያው ይህን ወርም አልቋል። አንድ ወር ይቀራል። ሁልጊዜ ሰዎች ያስገባሉ። አሁን በቀደም 5 ቀን 5 ሰዎች ያስገብተው ነበር። አሁን ትላንትና ተብለዋል። በዚህ ወር መጨረሻ በሙሉ እዛ ያሉት ብዙ ሰዎች ወረቀት ተወስደዋል እና በየቀኑ በየሶስት ቀኑ እያስገባሉ ወደ ሳሮኒም ለሚባለው እስር ቤት፣ ጠንካራ እስር ቤት በከፍተኛ ወንጀል ሰው የገደሉ ለሀገር አስጊ የሆኑት ምናምን በከፍተኛ ወንጀል የሚታሰሩበት ነው ያ ቦታ ማለት ነው። በአጠቃላይ አንድ ላይ ነው ሁሉም ቤት ነው የሚለያየው አጥሩ እንጂ እዛው ለዛው ነው። እና እዛ ከገባ መውጣት የለም።
አሁን እንግዲህ ምን እየጠበቃችሁ ነው? ይህ ሰላማዊ ሰልፍ አንድ ለውጥ ያመጣል ብላችሁ ትገምታላችሁ?
ያው ከእግዚአብሔር ጋር ሁሉም ነገር የሚያደርገው መስታወት እግዚአብሔር ብቻ ነው። እኛ እናስባለን፣ እግዚአብሔር ይፈጽማል። ከእግዚአብሔር ጋር ግን ለወደፊት ለውጥ ያመጣል ብለን እንጠብቃለን። ያ ግቡ የሚባለውን እንገባለን። ካስገብን ሁሉም ሰው ይሄ ወር ካለቀ በኋላ የሚመጣው ወር ካለቀ በኋላ በመጨረሻ ላይ በሙሉ ትዳር የሌለው ምናምን ምናምን ወንደላጤ የሆነ በሙሉ እንዲገባ ነው ያሉት። ያው እንግዲህ እንገባለን። በዚህ መሀል ላይ ሀሳባቸው ካልቀለበሱ ወይ የሚተባበሩት ሀገሮች ደግሞ እንትን ካላረጉ ያው እንገባለን። ግን ለወደፊት ለውጥ እናመጣለን ብለን እንጠብቃለን።
እንዲነው ህይወት ግሩም ቀለመ ሁሉም ለየቅድ የዓለም ቀነ ምርጫ እንደ መልኩ ተባያነቹ ብዙ ነው ለካ የፍላጎቱ እሱ ሴት መልከ መልካም እሱ ሴት ሰናይ ትባይ እሱ ሴት እንደ ምርጫ
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቤ ያበረው ነበር። የምሽቱ ስርጭት መሀንዲስ ጋር
ጆን እናመሰግናለን።
ሙዚቃ በመምረጥ ደግሞ ዲጄ ፋትሱ። አንድ ላይ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረን ይሁን እያልን በዚሁ በጀመርነው ሙዚቃ እንሰናበታለን። መልካም ምሽት።
በነገው ክሳ እንገናኝ።
ኩን ራዲዮ ሰገሌ አሜሪካቲ